Radio Tabiano. Yeh, Bastukal Katama, Yemiganyo, Yetup Adams, Radio Tabiano. In Astalin, Armachachin, Yeh, Yemitadamutut, Bastukal Katama, Yemiganyo, Yetup Adams, Radio Tabiano. የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሃርት የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
በድጋሚ ጤና ይስጥልን እያልን ውድ አድማጮቻችንን የዛሬው የሁድ ፕሮግራማችን እንደተለመደው የተለያዩ አርስቶችን ይዳስሳል። በዛሬው ዕለት በመጀመሪያ የመጨረሻው መጀመሪያ አሜሪካ ለምን የ40 ምንጭ የሰው አልባ አይሮፕላን ማስነሻ ጣቢያዋን መተው አስፈልጋት በሚል ርዕስ በሳዲቅ አህመድ የተጻፈ ጽሑፍ እናሰማችኋለን። በመቀጠልም ሰቆቃ በማዕከላዊ በሚል ርዕስ በማዕከላዊ እስር ቤት የሚደርሰውን ሰቆቃ የሚያመለክት አንድ በዛው በማዕከላዊ ታስሮ ስቃውን የሚያይ ኢትዮጵያዊ የላከውን እናሰማቸዋለን። ሌላ መቼም እንቆቅልሽ ነው ነገሩ። ይሄን እንቆቅልሽ አድማጮች እንዲፈቱት የሚችሉ ከሆነ በተለይ ደግሞ በስልጣን ላይ ያለው ኃይል ይሄን ነገር እችላለሁ መመለስ እችላለሁ የሚል ከሆነም እንቀበላለን። የመንግስትም ተወካዮች ወይም እዚህ ሀገር ያሉ ደጋፊዎች ማንኛውም ኢትዮጵያዊ ይሄን ነገር መመለስ እችላለሁ ካለ ይሄንን ቆቅልሽ ቢመልስልን ደስ ይለናል። ጥያቄው እንደዚህ ነው። ሁሌ ይሄን ሰንጠረዥ በጥሞና ስመለከት ትልቅ ስጋት፣ ንዴት፣ ሀፍረት እልህ ይሰማኛል ይላል ነጻነት በቃሉ። ኢትዮጵያን በመታል ትልቅ ሀገር በጣም ጥቂቶች ብዙሃንን በመሳሪያ አንበርክከው አሳቀው ከዜግነት በታች አድርገው ሲኖሩ ማየት ያማል ይላል። ከ85 ብሔር በላይ አለባት በመትባል ሀገር 130 ከሚሆኑ ጄኔራሎች ውስጥ 68 ወይ 67 ወይም 52 በመቶ የሚሆነው ጄኔራል ከጠቅላላ የሀገሪቱ አንዋሪ 6 ከመቶ ከሆነው ከትግራይ ብሔር ብቻ መሆኑ ከ94 ከመቶ ከሚሆነው ከተቀረው ብሔር ግን 48 ከመቶ የሚሆኑ ጄኔራሎች ብቻ መሆኑ ያውም ጄኔራልና ሌተናል ጄኔራልን ሳይጨምር። በሌላ በኩል ደግሞ በሀገሪቷ በአራቱም አቅጣጫ በእነዚህ ጄኔራሎች በሚሰጥ ትዕዛዝ የሰው ልጅ ህይወት እንደ ከንቱ ሲረግፍ በጋምቤላ፣ በቤኒሻንጉል፣ በሶማሊያ፣ በኦሮሚያ፣ በአማራ፣ በአዲስ አበባ፣ በሙስሊም፣ በክርስቲያኑ ስመለከትና ነገን ሳስብ ምን ሊፈጠር እንደሚችል ሳስብ ትልቅ ስጋት ይሰማኛል ይላል። ይሄን ሰንጠረዥ እንደዚህ ብሎ ያቀርበዋል። የጄኔራሎቹና የሌተና ጄኔራል፣ የሜጀር ጄኔራል፣ የብርጋዴር ጄኔራል ብዛት፣ ብሔረሰብ ትግራይ ሙሉ ጄኔራል 1፣ አማራ 0፣ ኦሮሞ 0፣ አገው 0፣ ደቡብ ህዝቦች 0፣ ቅይጥ ብሔሮች 0፣ ሌተናንት ጄኔራል ትግራይ 4 ሌተናንት ጀነራል ሲኖራት አማራ 0፣ ኦሮሞ 1፣ አገው 1፣ ደቡብ ህዝቦች 0፣ ቅይጥ ብሔሮች 0፣ ሜጀር ጀነራል ትግራይ 15 ሜጀር ጀነራል ሲኖራት አማራ 5፣ ኦሮሞ 3፣ አገው 1፣ ደቡብ ህዝቦች 0፣ ቅይጥ ብሔሮች 0፣ ብርጋዴር ጀነራል ትግራይ 47 ብርጋዴር ጀነራል ሲኖራት አማራ 27፣ ኦሮሞ 20፣ አገው 1፣ ደቡብ ህዝቦች 2፣ ቅይጥ ብሔሮች 2። በአጠቃላይ ከብርጋዴር ጄኔራል እስከ ሙሉ ጄኔራል ድረስ ትግራይ 67 ጄኔራሎች ሲኖሯት አማራ 32፣ ያውም ጄኔራል የሚባል የላትም አማራ፣ ሌተና ጄኔራል የሚባል የለውም አማራ። ኦሮሞ በአጠቃላይ 24፣ ለዛውም ጄኔራል የሚባል የለውም፣ አንድ ሌተና ጄኔራል አለው፣ 3 ሜጀር ጄኔራሎች አሉት። አገው በአጠቃላይ 3፣ ደቡብ ህዝቦች 2፣ ብርጋዴር ጀነራል ብቻ ነው ለዛውም፣ ቅይጥ ብሔሮች 2፣ ለዛውም ብርጋዴር ጀነራል ብቻ ነው። ይሄን ቁጥር ሳይ ይላል እንግዲህ ይሄ ጻፊ 130 ጀነራሎች ኢትዮጵያ ውስጥ አሉ፣ ከነዛ ውስጥ 52 በመቶ በላይ የሚሆነው 46 ከመቶ የከሚሆነው ህዝብ የተውጣጣ ጀነራል ነው። ይሄ ነገር ያስፈራኛል ይላል። ይሄን እስቲ እንዲህ ሊሆን እንዴት እንዲህ ሊሆን እንደቻለ የሚያስረዳን ይሄንን ቆቅልሽ ካለ 90 ሚሊዮን አለ ህዝብ አለ ከሚባልበት ሀገር 6 ከመቶ የሚሆነው ህዝብ 52 ከመቶ የሚሆነው የጀነራልነት ማዕረግ ከያዘ ምን በምን ሂሳብ ነው? ይሄን የሚያስረዳን ካለ በማንኛውም ጊዜ እየደወላችሁ በጽሁፍም ሆነ በደብዳቤም ሆነ በኢሜል ወይም በስልክ በተለይ ብታስረዱን ደስ ይለናል። የውቀት ችግር ነው? ያለመማር ነው? ደደብነት ነው? የሌላው ብሔር ብሔረሰብ ምንድን ነው? ይሄን ማወቅ ጥሩ ነው ይላል። እንግዲህ ይሄን ያሳስበኛል ይላል። ይሄን እንቆቅልሽ እኛም መፍታት ስለማንችል ለሚያውቁት የሚያውቁ ካሉ ካድማጮቻችን ውስጥ የመንግስት ደጋፊዎችም ሊሆኑ ይችላሉ እንዲመልሱልን እንዴት ሊሆን ቻለ? ይሄን እንቆቅልሽ አቅርበናል። እንግዲህ ለአድማጮች ወደፊት አንዳንድ እንቆቅልሾችን ከበድ ያሉንን ለማስረዳት የሚያስቸግሩን በእኛ በኩል ለእናንተ ለአድማጮች እንወረውራለን። ግንቦት 7 ሬዲዮ በአባይ ስም እየተዘረፈ ላለው የህዝብ ሀብትና ንብረት ገበና የሚያጋልጥ ዘገባ አለኝ ብሎ አሰምቷል። እሱንም እናሰማቸዋለን። እንግዲህ አድማጮቻችን እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንደምትሆኑ ተስፋ በማድረግ መልካም ቆይታ ከኢትዮጵያ ድምጽ ሬዲዮ ጋር እየተመኝላችሁ በመግቢያችን ላይ እቺን ሙዚቃ ሰሞኑን በሀገራችን በኢትዮጵያ ለሚጨፈጨፉት ወገኖቻችን መታሰቢያ እንድትሆን እንጋብዛችኋለን።
Fucking your mother with money. See, I don't need no other call. Marin got a girl. Fucking your father, mother, fucking another with money. See, I don't need me. I owe money. Go to the room. Fucking your hammer to the gun. Tie Raka to see a picture. Bill of the subsidy. Honey, much uncle. Hadakona yadini rakatu siratichira biloktu sositai panimu chanke nagada hadakona yadini fucking another with money. Itne hada ko maring go dagaro fakinya taha ma suna gantai fakinya naru itmane siyarun itne gifti to maring go dagaro fakinya taha ma suna gantai
ኢትዮጵያው ሰሞኑን የሚደረገውን ጭፍጨፋ በተመለከተ አፈንዲ ሙጠቂ የተለያዩ ጥቅሶችን ያገኘውን ጥቅሶች አቀናብሮ አስቀምጧቸዋል። እያንዳንዱን ጥቅሶች እናሰማቸዋለን። ሰልፍ እናደርጋለን የፖሊስ ኃይል ይመደብልን ብለን ስንጠይቅ የፖሊስ እጥረት አለብን አሉን። ህዝብን ለመግደልና ለማሰር ግን የፖሊስ እጥረት የለባቸው። አቶ በቀለ ገርባ ኦነግ ይህንን ገደልኩ ያንን ከጥቅሙጭ አደረኩ ሲለን እውነት ይመስለን ነበር። ወጣቶቻችን ከወያኔ ጋር እልህ አስጨራሽ ትግል ውስጥ በገቡበት በዚህ ቀውጢ ወቅት ድምፁን ሲያጠፋ ግን ድርጅቱ መግለጫ የማውጣት ትግል ብቻ ሲያደርግ እንደኖረ ተገንዝበናል። ኡርጂ አህመድ አሁን የኢትዮጵያ ህዝብ እንደደረሰበት በደልና ጭቆና ቢሆን ኖሮ መሪዎቹን ይበላ ነበር። እስከዛሬ መሪዎቹን ከመብላት የተቆጠበው የአሳማ ስጋን መብላት በክርስትናም ሆነ በእስልምና ሃይማኖቶች እርም ስለሆነ ነው። ዶክተር መራራ ጉዲና መንግስት አመጹን በሰላምና በውይይት ይፍታው ብለን ስንጠይቅ ብዙ ሰዎች እንዴት ከገዳይ መንግስት ፍትን ተጠብቃለህ ይሉናል። አንዳንዶቹም እንዲህ የምትለው ፈርተህ ነው ይላሉ። ሌሎች ደግሞ ትግሉን ለማዘናጋት የምታደርገው ሸፍጥ ነው ይሉናል። የመንግስት ደጋፊዎች ደግሞ እንደዚህ የምትለው እውነቱን ሳትረዳ ቀርተ ሳይሆን ዲያስፖራውን ስለምትፈራ ነው ይሉናል። ዶክተር ደረጀ ገረፋ ቱሉ አፍሪካ አንደኛ ከዓለም ሁለተኛ ምርጥ መሪ ባላት ሀገር እየኖርኩ እንዴት ደህና አለመሆን ይቻላል? ጦር ሰራዊቷ በፕሮፌሰር፣ ተቃዋሚውም በፕሮፌሰር፣ አሸባሪዎቿም በፕሮፌሰር በሚመሩባት ብቸኛዋ የዓለም ሀገር እየኖርኩ ደህና ባልሆን ነበር የሚገርመኝ። አሌክስ አብርሃም ቻችን ከዚህ በላይ ያሰማናችሁ ጥቅሶች አፈንዲ ሙጠቂ አንድ ላይ ሰብስቦ የተለያዩ ኢትዮጵያኖች የሰጡትን ጥቅስ ነበረ። በመጨረሻ ላይ አፈንዲ ሙጠቂ ምን ይላል? ዶክተር መራራና አሌክስ አብርሃም በሳገደሉኝ ብሎ ጥቅሶቹን ያጠቃልላል።
እንደምን አረፈዳችሁ አድማጮች በድጋሚ የምትከታተሉት ከዚህ ከስቶኮልም ይተላለፈውን የኢትዮጵያ ድምጽ ሬዲዮ ነው። አሁን በመቀጠል ከሰሞኑ በቀጥታ ሲዩም በፌስቡክ ገጹ ያቀረበው መጣጥፍ እንደሚከተለው ይቀርባል። አውሮፕላን መጣ እየገሰገሰ በዘፈን አንደኛ ሙሉ ቀን መለሰ ይላል እስከመቼ ድረስ ጥላሁን ገሰሰ በሚል በቅንፍ ውስጥ ማሰፈረው ጽሑፍ። የህዳሴው ገደል እምን ላይ ደረሰ ብሎ ይጠይቃል። የህዳሴውን ግድብ ወደ ህዳሴ ገደል ያሸጋገረውን ስምምነት የፈረመውን ሰውዬ እጁን ለቆርጠማት ደረቱን ለውጋት እንዲያደርገው በመመረቅ ወደ ሰላምታ ይገባለሁ። እንዴት ናችሁ ያልታደላችሁ? እኔ በህይወቴ በተለያየ ጊዜ ተስፋ ቆርጫለሁ። እንደ ዘንድሮ ተስፋን ከሻኛውና ከፍሬምባው አፈራርቄ ቆረጥሁበት ጊዜ አልገጠመኝም። መንግስትም 20 አመት ሙሉ አጥሮ 20 አመት ሙሉ ቆፍሮ የተሳካለት አይመስልም። በየቦታው እንምሳለን ለመጪው ትውልድ ነዳጅ ሳይሆን ጉድጓዱን እናወርሳለን የሚል ነው የሚመስለው። የዛሬ 15 አመት ገደማ ውሃ ማቆር የተባለ ፕሮጀክት ነድፎ ነበር። እናም ህብረተሰቡ በየጓሮ ሮቶ ሮቶ የሚያክል ጉድጓድ እየቆፈረ የዝናብ ውሃ እንዲያቆር ተዛል ተላልፎለት ነበር። ከዚያ በኋላ ውጤቱ ምን ነበር? የየሰፈሩ ሰከራም በየጉድጓዱ እየገባ አለቀ። ይሁን እንጂ መንግስት ስንት ሰከራም አጥንቱን የከሰከሰበትን ደሙን ያፈሰሰበትን ፕሮጀክት በድንገት ሰረዘ። በጊዜው የተወሰኑ ሰዎች ለዶማና ለአካፋ መግዣ በሚል ወፍራም በጀት አስለቀቀው ከደህንነት ተላቀቁ። አገሪቱ ግን የእግዚአብሔር ገበጣ መጫወቻ መስላ ቀጠለች። የውሃ ማቆር ፕሮጀክቱ ቢቀጥል ኖሮ ዛሬ የህዳሴውን ገደል ለመሙላት ግብጽን አንለማመጥም ነበር። መንግስት ደከመኝ ሰለቸኝ ሳይል የማይፈጸመውን እያቀደ፣ አዲስ አበባም ደከመኝ ሰለቸኝ ሳይል በችግሩ እየቀለደ 25 ዓመት ተገባደደ። በውቄም ስኮላርሺፕ በሚል ሰበብ ማንነታቸው ያልታወቀ ፌደራል ፖሊሶች የሚወረውሩት ቦምብ ወደማይደርስበት ቦታ ተሰደደ። በግንቦት ወር ወደ አገሩ ሲመለስ ችግር ይገጥማ ይሆን ወይስ በእጃችን እንዳይጠፋብን ብለው ይተውት ይሆን? ቀጣዩን ክፍል በመጪው ግንቦት ይጠብቁ። ግን መንግስትን መተቸት ህገ መንግስታዊ መብት መሆኑ ይሰመርበት። በእርግጥ ህገ መንግስቱ እንደ አዲስ አበባ ምግብ ቤቶች ሜኑ ነው፣ የተጻፈውን በተግባር ስትፈልገው አታገኘውም። በነገራችን ላይ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የሆነ መጽሔት ላይ የአመቱ ሰው ተብለው መሸለማቸውን ሰምቼ ተደስቻለሁ። ሲያንሳቸው ነው ይህን ያክል እየተተረበ ይሄን ያክል እየተሰደበ ይሄን ያክል ከታችም ከላይም ንቀት እየተከናነበ ቆሞ መሄድ የቻለ ሰው ሽልማት አልነሰው። እኔም እነሆ ሰሜን አሜሪካ ጫፍ አርፌ በጀርባዬ ካናዳን የጉም ግድግዳ ተደግፌ ከጢሜ ላይ ኮካኮላ ጤዛ ከኪቦርዴ ላይ በረዶዬን አራግፌ የኢትዮጵያ ህዝብ ወይ ተባብረ ተነስተ ለአንድና ለመጨረሻ ጊዜ አምባገነኑ ስርዓት ገርስስ እያልሁ ነጋሪት ስደልቅ አዲስ አበባም ወይ ኦንላይን ያለ ሰው እያለ በኔ ላይ ሲስቅ ጀምበር ሎጋውት አድርጋ ጥልቅ። ባለፈው 53 የፖለቲካና የሃይማኖት ድርጅቶች መግለጫ ወጡ ሲባል ስቄ ልሞት። ያ ሁላ ፓርቲ ቢሮ አለው ወይስ ስልሙን ባሮጌ ሳምሶናይት ሸክፎ የሚዞረው ሁሉ ተቆጥሮ ነው? ግሩም ነው መቼም። ኢትዮጵያ በቀንድ ከብት አንደኛ ሆና ወተት ይረባታል። 53 የፖለቲካ ፓርቲ ኖሯት ፖለቲካው ቸግሯታል። አረ እንደው ምን ይሻላታል? ድሮ የኔ ቤት የማይተዋርሰው ሲጨንቀው ሰላም ፈለጋ ወደ ቸርች ነበር የሚሄደው። አሁን በየቤተ ክርስቲያኑ ድብድብ ነው። እዚያ ዲሲ ቤተክርስቲያን ልስም ከሄ ልትስሚ ከሄድሽ በነጠላሽ ላይ የጥይት መከላከያ መደረብ አለብሽ። ናባባ ቆባቸው በሮስ ከሄድ ሲከታከቱ ታዝበሽ ከተወረወረ መቋቢያ በመትረፍሽ አንድየና አስገነሽ ወደ ቤትሽ ትመለሻለሽ። በአገር ቤት ቤተክርስቲያን ውስጥ አንድ ቄስ በዲያቆና ሲታጀብ የዲሲ ሀበሻ ቄሶች ግን በፖሊስ ታጅበው ነው የሚቀድሱ። እንዲያውም የፈረንጅ ፖሊሶች ለግልግል እየተጠሩ ቤተክርስቲያኑን ከማዘውተራቸው የተነሳ ቅዳሴውን ለምደው ተሰጥቶ ሁሉ መቀበል ጀምረዋል አሉ። በነገራችን ላይ ለሀገራችን የገጠር ቄስ ክብር አለኝ። ዳዋ ጥሶ ጤዛ ልሶ ድንጋይ ተንተርሶ ግርማ ሌሊትን ጸባጋንን ታግሶ የሚኖር ነው። የዲሲ ቄስ በበኩሉ ሙዳይ መጽዋት አፍሶ አይስክሬም ልሶ በቴስታ ተከሳክሶ ይኖራል የሚል ሀሜት አለ። የዛሬውን የህትመት ዳሰሳይን መቋጫው በመሬት ትንታኔ ነው። የአዲስ አበባ የመረጥ ችግር የመነጨው ከ97 በኋላ ይመስለኛል። ሴቶች በናዋሪ ተስፋ ስለቆረጡ በስልጣናቸው ማስተና ስለጡ ኪሴ ነው የቀርቦ ዳጅ የሚለውን ዘፈር ማንጎራጎር መረጡ። ይህንን ዝልባኔ የኔና ቤቴዎቼ የቀኛ አዝማች ሰውነቴ ሲንድረም ብለን እንጠራዋለን። ቀኛ አዝማች ሰውነቴ ከደብረ ማርቆስ ባላባቶች አንዱ ነበሩ እና በ66ቱ አብዮት ዋዜማ የጨሰኞቻቸው መሬት ጆሮ ጆሮን ብለው ካቲካላ ተጠጡበት። ባላባት ጓደኞቻቸው ለምን እንዲያ እንደሚያደርጉ ሲጠይቋቸው መሬት ሳትበላኝ ልብላት ብዬ ነው አሉ ይባላል። ተነታኔውም ይቀጥላል ብሎ በዚህ ይቋጫል በውቀቱ ስዩም።
Thank you.
እጄን ወደ ላይ አስረው ብልቴ ላይ ሃይላንድ አንጠልጥለውበታል። ሴቶቹ ሃይላንዱን የሚበቃቸውን ያህል ያወዛውዙታል። በዚህም ምክንያት ከጥቅም ውጭ ሆኗል። የዘር ፍሬን ከጥቅም ውጭ አድርገው ዘሬን እንዳልተካ አድርገውኛል። ሽንቴንም መቆጣጠር አልችልም ይላል ከቅሊንጦ አበበ ካሴ። የኢሳቱ መሳይ መኮንን እንዲህ አርጎ ያቀርባል።
እኔ አበበ ካሴ ባላለው የሰሜን ጎንደር ተወላጅ ነኝ። በማከላዊ ስርቤት ከአምስት ወር በላይ ታስሬያለሁ። ከዚህ መካከል አራት ወር ከ25 ቀናት በጨለማ ቤት ተቆልፎብኝ ቆይቻለሁ። ማከላዊ በነበርኩበት ወቅት የሁሉም እግርና እጆቼ ጥፍሮች ተነቅለዋል። አንዳንድ ቀን እጅ ላይ የሆነ ነገር ስለሚወጉኝ ጥፍሮቼ ሲነቀሉ አላውቅም። ስነቃ ነው መነቀላቸውን የማውቀው። ከዛም ሉን እየነካኩ ያሰቃዩኛል። ማደንዝዣ ለምን እንደሚወጉኝ አላውቅም። ጥፍሮቹን ሲነቅሉኝ ብቻ ሳይሆን ሌላ ጊዜም ራሴን እንድስት ያደርጉኛል። እጅና እግሬን አስረው እንደ ፍሪጅ ባለቃ በረዶ ውስጥ ያስቆሙኛል። ለብዙ ሰዓት በጣም ቀዝቃዛ የሆነ ቦታ ላይ እስክደነዝዝ ቆሜ ውላለሁ። እስኪበቃቸው ከደበደቡና እጅ እግሬን አስረው ከምርመራ ክፍሉ በታች በሚገኝ ምድር ቤት ክፍል ውስጥ ያለ ጉድጓድ ላይ ጥለውኝ ይሄዳሉ። ጉድጓዱ ጉንዳንን ጨምሮ ተባዮች ያሉት ነው። ከዚህም በተጨማሪ እግሬንና እጄን አስረው ዘግዝቀውኝ ይሄዳሉ። የመጣ ሁሉ ዥዋዥዌ እንደሚጫወት ሕፃን ወዲና ወዲያ ያደርገኛል። ገልብጠው አስረው ሲዘቀዝቁኝ በአብዛኛው ራሴን እስታለሁ። እግርና እጄን ከወንበር ጋር ያስሩኛል። ከወንዶች በተጨማሪ ሴቶችም ይመረምሩኛል። ሴቶቹ የሚመረምሩኝ ራቁቴን አድርገው ነው። እነሱም ራቁታቸውን ሆነው ነው የሚመረምሩኝ። አሁን ለመናገር የማልደፍረው አጸያፊ ነገርን ፈጽመውብኛል። ይህን አጸያፊ ነገር የሚፈጽሙት አደንዛዥ እጽ እየተጠቀሙ ነው። ይህን ሲያደርጉ በአይኔ አይቻቸዋለሁ። መርማሪዎቹ ሰውነቴን በኤሌክትሪክ አቃጥለውኛል። ኤሌክትሪኩን የሚሰኩት ደረቴና የውስጥ እግሬ ላይ ነው። በዚህም የውስጥ እግሬ ተገልብጦ ሌላ ሰውነት አምጥቶ ነበረ። እጄን ወደ ላይ አስረው ብልቴ ላይ ሃይላንድ ውሃ አንጠልጥለውበታል። ሴቶቹ ሃይላንዱን የሚበቃቸውን ያህል ያወዛውዙታል። በዚህ ምክንያት ከጥቅም ውጪ ሆኗል። የዘር ፍሬን ከጥቅም ውጪ አድርገው ዘሬን እንዳልተካ አድርገውኛል። ሽንቴንም መቆጣጠር አልችልም። ይህን ያህል አሰቃይተው ከጥቅም ውጪ ሲሆን ቅሊንጦ አምጥተው ጣሉኝ። 11 ወር ያህል አልጋ ላይ ነበርኩ። በኤሌክትሪክ ግርፊያው ምክንያት ግራ ሰውነቴ ሽባ ሆኖ ነበረ። ግራ እግሬ መንቀሳቀስ አይችልም። በምርኩዝ ነበር የሚሄደው። አሁንም እያነከስኩ ነው የሚሄደው። በተለይ ማዕከላዊ ውስጥ ይህን ያህል የሚያሰቃዩኝ አንደኛ የሚያግዛቸው አገር ማን ነው በሚል ነው። ሁለተኛ ደግሞ አማራ ክልል ውስጥ እንድትንቀሳቀሱ የሚተባበራቸውን የብአዴን ባለስልጣናት ስም ተናገር እያሉ ነው። በሶስተኛ ደረጃ የሚያሰቃዩኝ የት ቦታ ነው የሰለጠንከው እያሉ ነው። እዚህ ቅሊንጦ ከመጣው በኋላም ያሰቃዩኛል። ወጣቶች እንዳይቀርቡኝ ያስፈራሯቸዋል። ማንም ጠርቶ እንዳይጠይቀኝ እየተደረገ ነው። ጨለማ ክፍል ወስደውም አስረውኝ ያውቃሉ። እነሱ ደብድበው ከጥቅም ውጪ ካደረጉኝ በኋላ የምደገፍበትንም ምርኩዝ ቀምተውኛል። ይህ እኮ የጦር መሳሪያ አይደለም፣ እንጨት ነው። ለምን ትቀሙኛላችሁ? ደግሞ እናንተ ናችሁ እንዲያደረጋችሁኝ ብያቸው ነበረ። የሚሰሙ ሰዎች አይደሉም። የታሰርኩበት ክፍል ውስጥ እንድተኛበት የተሰጠኝ ቦታ ሽንት ቤቱ አጠገብ ነው። ሽንት እየሸተተኝ ነው የምተኛው። ወደ ሌላ ቦታ ቀይሩኝ ስላቸው ደግሞ ላንተ ይህ አንሶ ነው ይሉኛል። ያ ሁሉ ድብደባ ደርሶብኝ አልጋ ላይ በነበርኩበት ወቅት ወጣቶቹ ሕክምና እንዳገኝ ወደ ሐኪም ቤት ወሰዱኝ። እነሱ ግን ላንተ ሕክምና ሳይሆን ጥይት ነበር የሚገባህ ብለው መለሱኝ። እንዲህ እያሉ ለምን እንደማይገድሉኝ ይገርመኛል። በአሁኑ ወቅት ኢትዮጵያን ልጆቿ ለእልቂት ለስደት ለግድያ እየተዳረጉ ነው። በአካልም ሆነ በስነ ልቦናም ከፍተኛ ጉዳት እየደረሰባቸው ነው። ዓለም ለሰው ልጅ ምቹ በሆነችበት ዘመን እኛም ከዓለም ውጪ ሆነናል። የመናገር የመሰብሰብ የመደራጀት በአጠቃላይ ሰው የሚያደርጉንን መብቶች ተነጥቀናል። ከሰው የማንቆጠርበት ጊዜ ላይ ደርሰናል። ገዢዎቻችን ህዝብን እየገደሉና ከሰው በታች አድርገውንም ቢሆን ግን ዓለምን እያታለሉ ነው። በጣም የሚያሳዝነው ደግሞ ይሁሉ የሚደረገው የአንድን ቡድን የበላይነት ለማስፈን መሆኑ ነው። እንዲጠፋም ሆን ተብሎ ጥቃት የሚደርስበት ህዝብም እንዳለ እያየን ነው። ግን ኢትዮጵያ የ95 ሚሊዮን ህዝብ አገር ናት። አሁን ያለው ስርዓት የአንድ ቡድን ስርዓት ነው። ለሱ መኖር ደግሞ ሌሎቹን ገድሎ አሰቃይቶ አሳዶ መኖር ይፈልጋል። ለስሙ የብሔር ብሔረሰብ መብት እናከብራለን ቢባልም እውነቱ ግን ኢትዮጵያውያን የመናገር የመጻፍ የመደራጀትና ሌሎች መብቶችን ተነፍጎ ከሰውነት ወጥቶ ይገኛል። በዓለም ደረጃ ሰብአዊና ዲሞክራሲያዊ መብት ቋንቋና ዘርን አይለይም። ይህ የሚደረገው በህዝባዊ ወያኔ አርነት ትግራይ ስርዓት ብቻ ነው። እኔ በርካታ ሰቆቃ የደረሰብኝ ሰው ስለሆንኩ ስርዓቱ የሚፈጽመውን የሰብአዊ መብት ጥሰት ለመመስከር እችላለሁ። እዚህ እኛን እንደዚህ ሲያሰቃዩ ሀገሪቱን ገንዘብ መዝብረው የታሰሩ ሰዎች ምንም አይሆኑም። ተመችቷቸው ነው የሚኖሩት። ቅሊንጦ ውስጥ ሰው እንዳይቀርበኝም ቢፈልግ ሰው ግን በጣም ይወደኛል። አሁን ጥፍሮቼ በቅለዋል። መራመድ ሽያለው። 1000 ዓመት አይኖርም። በጣም ብዙ ወገኖቻችን ሞተዋል። እኔ አለው። ግን አብዛኞቹ ባለስልጣናት እኔ ላይ የደረሰውን ጨምሮ በበርካታ ኢትዮጵያ ላይ በፈጸሙት ወንጀል መጠየቃቸው የማይቀር ነው። ይህ ሁሉ በደል ደረሰብኝ ስል ዝም ብዬ አይደለም። ማንኛውም ሰው መጥቶ የተሸማቀቀው ንግሬን ቅጥ ባጣ ድብደባ የተጎዳውን ሰውነቴን ማየት ይችላል። ጥፍሮቼንም ለምስክርነት ይዣቸዋለሁ። እነሱ ነቅለው ጥለዋቸው ሲሄዱ እኔን ስነቃ ሰብስቤ አስቀምጣቸዋለሁ። የተወሰኑትን ለማስረጃነት ይዣቸዋለሁ። ይህን ስል ግን እኔ ላይ የደረሰው ስቃይም የማይጠበቀው ነው አይደለም። እነዚህ ሰዎች እንኳንስ ግለሰብ ሀገርን ገንጥለዋል። ከ40 ዓመት በፊት የነበረው የኢትዮጵያ ካርታ ተሸርፏል። እንኳን ሰው ሀገርም ለማጥፋት እየሰሩ ነው። ታሪካቸው አመጣጣቸው የሚያሳየው ይህንን ነው። ይህን ሁሉ የምለው መታወቅ ስላለበት ነው። አበበ ካሴ ነኝ ከቂሊንጦ።
የሰላማዊ ሰልፍ ጥሪ ከሁለት ወር በላይ የፈጀ የኦሮሞ ወጣቶችና ገበሬዎች በሰላማዊ መንገድ የመብት ጥያቄ አንግበው ሲነሱ ይቅርታ ጭካኔና አረመኔያዊነት በተሞላ ሁኔታ በጥይት ተደብድበው ሲገደሉና በጨካኙ አጋዚ ጦር ተደብድበው አካላቸው ሲጎዳ ብሎም በእስር ቤት ሲወረወሩ በጋራ ከነሱ ጋር ቆመን ይህን ሁሉ የሚያደርስባችሁን የወያኔ ስርዓት ከስር ተነቅሎ የመጣል አለበት ለማለት በስዊድን የኦሮሞ ማህበረሰብ በጃንዋሪ 22 ቀን 2016 በስጣ መተምረት በስቶኮልም ከተማ ሰላማዊ ሰልፍ አዘጋጅቷል። ከዚህም በተጨማሪ ወያኔ እስከዛሬ ህዝብን ከፋፍሎ ተራ በተራ መፍጀቱ ማብቃቱን ለማሳየት አብረን ቆመን የኦሮሞ ገበሬዎች ከመሬታቸው መፈናቀል፣ የአማራው ገበሬዎች ከመሬታቸው መፈናቀል፣ የጋምቤላ ገበሬዎች ከመሬታቸው መፈናቀሉ፣ አልፎ ተርፎም የኢትዮጵያን መሬት ቆርሶ ለሱዳን መስጠቱን መቃወም የሁሉም ኢትዮጵያዊ ጥያቄና ግዴታ ነው ብለን ስለምናምን አብረን መቆም አለብን እንላለን። ሁሉም አብሮ ቆሞ ለወያኔ እንቢ ከማለት ሌላ አማራጭ የለውም። ስለዚህ በሀገሪቱ የሚነሱ የመብትና የነጻነት ጥያቄዎች ያገቡናል የምትሉ የፖለቲካ ድርጅቶች፣ የሃይማኖት ድርጅቶች፣ የብሔርና የብሔረሰብ ድርጅቶች፣ የተለያዩ ህዝባዊ ማህበራትና ግለሰቦች በዚህ በጃንዋሪ 22 በሚዘጋጀው ሰላማዊ ሰልፍ ላይ እንድትሳተፉ በአክብሮት ተጠርታችኋል። የሰላማዊ ሰልፉ ቦታና ትክክለኛ ሰዓት በቅርብ ጊዜ እናሳውቃለን። የኦሮሞ ማህበረሰብ በስዊድን
ፈናጅራ ፈናጅርቱ የፈናጅራ ፈናጅርቱ እናቷን አንቺ ልጅቷን አንቱ ሆነ ነገሩ ተቀያየረ። ንቁ ነጣናው ተጠቆረ። ፀሐይ አበራች ከታች ወደ ላይ ፈሪ ሆና ጠላት ገለይ መንገድ ሲመራ ሲያሳይ ውሩ አይቷን ሲደናበሩ የፈናጅራ የፈናጅርቱ እናቷን አንቺ ልጅቷን አንቱ እንደ ቲማቲም እንደ ሰላጣ ድንች መስል ወይም እንደ ቆስጣ እንደ ጠፍል እንደ ማሽላ እንደ ስንዴና እንደ ባቄላ መሬቱን ቆርሶ ቆሞ ቸርቻሪ አገኘኝ ነጋዴ ነው። የፈናጅራ የፈናጅርቱ እናቷን አንቺ ልጅቷን አንቱ አብረው ሸፍተው ባመጡት ጣጣ መናወጥ ያዙ በህዝብ ቆጣ ወልተዋውለው አያጅ ከጅብ አንዱ ተራ ባንዱ ሲጠግብ መግቢያ እንዳያጣ ብሄጃ ስፍራ አዋጁን ሊያስር ሴናተር ጠራ። የፈናጅራ የፈናጅርቱ እናቷን አንቺ ልጅቷን አንቱ አባይ ውጪ መፍሰስ አቁሞ ወደኛ መጣ ሸዋ ቆሞ እድሜ ከሰጠ ይደርሳል ተረት ዝንቦቹ ከበው ንሁ ገደሉት በንቀት አይቷት እያላችላ ትልቁን መስባይ ተበላ። የፈናጅራ የፈናጅርቱ እናቷን አንቺ ልጅቷን አንቱ አትናገሩ አትጻፉ ብሎ ጋዜጠኞችን ሆይኒ ዶሎ ዲሞክራሲና ነጻነት እያሉ ነው በፍትህ ጡት የዛሬ ዳኛ እንዳሉት አድሮ እንዴት ሰው ለራሱ ታስሮ። የፈናጅራ የፈናጅርቱ እናቷን አንቺ ልጅቷን አንቱ መንግሥት ራሱ ሆኖ ነጋዴ ቀረጥ ሳይከፍል ከበረ ባንዴ ራሱ ሸጦ እሱ እየገዛ እንደ ቅቤ ጥላናት ወዛ ህዝብ ሳይ ውጭ ሳይወጣ በቴሌቪዥን የሚያዝ መጣ። የፈና ጅራ የፈና ጅርቱ እናቷና ጅርቷና የማያስፈልግ ሳት አንድቶ ሰባ ሺህ ወገን ጨረሰ ማግዶ ለሱን ደስማማ ህጋን ተብሶ ምረት አረገ ባሐሰብ ከሶ እኔ ነኝ አለ ባለ ቦላሌ መንግሥት የሌለው ገሎ ሱማሌ። የፈና ጅራ የፈና ጅርቱ እናቷና ጅርቷና አይግጠው ነገር አይሆነው ዳቦ መንገድ ሰራለት ህዝብ ተርቦ ይለው ጀመረ ተስፋፍተህ ንዳ እንኳን ጤፍና አቶ ዘንጋዳ የራሱ አርፎበት የሰው ሲያማስር እጫፍ ላይ ደርሷል ሊገባ ገደል። የፈና ጅራ የፈና ጅርቱ እናቷና ጅርቷና አንቱ እንዳይፈነዳ እንደ ቮልካኖ ረግጦ ይዞ ህዝቡን አፍኖ ተንቀጠቀጠ ላይ ሆኖ በሩጫ ሰበብ ህዝቡ ቢወጣ አስተዳዳሪው ፊቱ ገረጣ የሚናገረው የሚለው ጠፋ ብርቱ ምላሱ ሆነ ቆልታፋ። የፈና ጅራ የፈና ጅርቱ እናቷና ጅልጅቷን አርቶ ተመሰቃቅሎ መልኩን ለውጦ ሎሚ ጣፈጠ ወይም ቆምጥጦ መሆኑ ቀርቶ በወግ በማረግ በር ተዘግቶ ተሰረገ ሰር በዛሬው ውሎ ገበያ ላይ ከወርቅ ቀበልጦ ተሸጠ ድንጋይ። የፈና ጅራ የፈና ጅርቱ እናቷና ጅልጅቷን አርቶ ሆነ ነገሩ ተቀያየረ ሌባ በተራው ዳኛን አሰረ ጸሎቱን ትቶ ቆሞ ከመቅደስ ተቀባይ ሆነ ዘፋኝ ጳጳስ ለአንድነት ብሎ ሲሞት ቴዎድሮስ ከፋፍሎ ገዥ መጣለን ንጉሥ። የፈና ጅራ የፈና ጅርቱ እናቷና ጅልጅቷን አርቶ
እንደምን አርፈዳችሁ አድማጮች? ከረፋዱ 11 ሰዓት ሆኗል። የሳምንቱ አበይትናዎች ቀጥለው ይሰማሉ። ከወር በላይ ያስቆጠረው የኦሮሚያ ተቃውሞ እንደቀጠለ ነው። ባለፈው አርብ በምዕራብ ሐረርጌ በምትገኘው ጭሮ ከተማና አካባቢዋ ቀጥሎ መዋሉን ከሀገር ቤት የተገኙ መረጃዎች ያመለክታሉ። በሌሎች አካባቢዎች የተወሰደው አይነት የመንግስት አጣቂዎች እርምጃ በከተማዋ ተካሂዶ በርካታ ሰዎች ለእስር መዳረጋቸው ተገልጿል። ከቀናት በፊት በዚሁ በምዕራብ ሐረርጌ በምትገኘውና የህርና ከተማ ተቀስቅሶ የነበረው ተቃውሞ አለመብረዱንና ባለፈው አርብ በከተማዋና በዙሪያ ባሉ የገጠር መንደሮች ተቃውሞ ተጠናክሮ መቀጠሉንም ለመረዳት ተችሏል። የመንግስት ባለስልጣናት በበኩላቸው ተቃውሞ በቁጥጥር ስር ውሏል ቢሉም በተለያዩ ዩኒቨርሲቲዎች የተቋረጠውን ትምህርት ለማስቀጠል ድርድር እየካሄዱ እንደሚገኝም ታውቋል። ለእስር የተዳረጉ ተማሪዎች እንዲፈቱ ጥያቄ በማቅረብ ላይ የሚገኙት ተማሪዎች በትምህርት ተቋማት ውስጥ ሰፍረው የሚገኙት የመንግስት አጣቂዎች ከግቢ ለቀው እንዲወጡ ጠይቀዋል። የዲላ ዳማና ሌሎች ዩኒቨርሲቲ ተማሪዎች በመካሄድ ላይ ያለን የጸጥታ ኃይሎች እርምጃ በመቃወም ከቀናት በፊት ጥያቄ ማቅረባቸው ይታወሳል። ይሁንና የመንግስት ወታደሮች በወሰዱት ያለን እርምጃ በትንሹ 4 ተማሪዎች የተገደሉ ሲሆን በዩኒቨርሲቲዎቹ የትምህርት ማስተማሩ ሂደትም ተስተጓጉሎ ይገኛል። የመንግስት አጣቂዎች መሳሪያ ታጠቁና የደበቁ አካላት አሉ በማለት በተለያዩ ከተሞች የቤት ለቤት ፍተሻ እያካሄዱ እንደሚገኝም የሰብአዊ መብት ተሟጋቾች እየገለጹ ነው። በተያያዘ ዜና በተለያዩ የኦሮሚያ ክልሎች ቀጥሎ በሚገኘው ተቃውሞ በመንግስት ወታደሮች የተገደሉ ሰዎች ቁጥር በትንሹ 140 መድረሱንና ተቃውሞውም አለመርገቡን በርካታ ዓለም አቀፍ መገናኛ ብዙሃን እየዘገቡ ነው። ሁለተኛ ወሩን በያዘውና ዓለም አቀፍ ትኩረትን ስቦ በሚገኘው የአዲስ አበባ ማስተር ፕላን ተቃውሞ በመንግስት ወታደሮችና ፖሊሶች በትንሹ 140 ሰዎች መገደላቸውንና በርካታ ሰልፈኞችም ለእስር መዳረጋቸውን ቢቢሲ የተለያዩ ምንጮችን ዋቢ በማድረግ ዘግቧል። ይሁንና የኢትዮጵያ መንግስት የሟቾቹን ቁጥር ከመግለጽ ተቆጥቦ ተቃውሞ በማሰማት ላይ ያሉ ሰዎችን ከሽብርተኛ ጋር ቁርኝት ያላቸው አድርጎ መግለጹ የዜና ወኪሉ አመልክቷል። የመንግስት አጣቂዎች እየወሰዱ ባለው እርምጃ የኦሮሞ ፌዴራሊስት ኮንግረስ አመራሮችን ጨምሮ በርካታ ሰዎች ለእስር መዳረጋቸውንና ተቃውሞው እንደ 1997 የምርጫ ተቃውሞ ጋር መጠነ ሰፊ ሆኖ መገኘቱን መገናኛ ብዙሃኑ ዘግበዋል። የሂውማን ራይትስ ዎች ኃላፊዎች በበኩላቸው ባለፉት 8 ሳምንታት ውስጥ በጸጥታ ኃይሎች የተገደሉ ሰዎች በአግባቡ ለማወቅ አለመቻላቸውንና የተለያዩ አካላት በትንሹ 140 ሰዎች ስለመገደላቸው ማረጋገጣቸውን ይፋ አድርገዋል። በኢትዮጵያ በሚገኙ 6 ክልሎች ጉዳትን እያደረሰ ባለው የድርቅ አደጋ ወደ 1 ሚሊዮን የሚጠጉ የቤት እንስሳት በረሃብ ምክንያት መሞታቸውን የተባበሩት መንግስታት ድርጅት አስታውቋል። በዚህ የድርቅ አደጋ ወደ 2 ሚሊዮን የቤት እንስሳት ከፍተኛ የአካል ጉዳት ደርሶባቸው በህይወት የመቆየት እድላቸው አደጋ ውስጥ መሆኑን የድርጅቱ በድርቁ ዙሪያ ባወጣው ሪፖርት አመልክቷል። ድርቁ ከፍተኛ ጉዳት ባስከተለባቸው የአማራ፣ ኦሮሚያና የደቡብ ክልሎች የሚገኙ በርካታ ወረዳዎች 75% የሚሆኑ የእርሻ ሰብላቸውን ማጣታቸውንም በተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ማዕከል ገልጿል። ከወራት በፊት በተከሰተው የድርቅ አደጋ በቤት እንስሳት ላይ ከሚደርሰው ጉዳት በተጨማሪ በርካታ ተረጂዎች ለክፉኛ የአካልና የጤና ጉዳት የደረሰባቸው እንደሆነም ታውቋል። በተያያዘው የፈረንጆች ዓመት 15 ሚሊዮን የሚጠጋ ህዝብ የምግብ እርዳታ የሚያስፈልገው ሲሆን በምዕራብና ምስራቅ ሐረርጌ የሚገኙ ዞኖች በድርቁ ሳቢያ የደረሰባቸው ያለው የከፋ ችግር ወደ 4ኛ ደረጃ ከፍ ማለቱንም የተባበሩት መንግስታት ድርጅት አስታውቋል። በደቡብ ኢትዮጵያ አርባ ምንጭ ከተማ ላለፉት 5 ዓመታት ያክል ሲያገለግል የቆየው የአሜሪካ ሰው አልባ የስለላና የአውሮፕላን ድሮን ጣቢያ መዘጋት የሀገሪቱን ግንኙነት የሚጎዳ እርምጃ መሆኑን ተመለከተ። ዩኤስ አሜሪካ የድሮን ጣቢያ አስፈላጊ በመሆኑ መዝጋቷን በወቅቱ ብትገልጽም የኢትዮጵያ መንግስት ቃል አቀባይ ባለፈው ረቡዕ በሰጡት መግለጫ የድሮን ጣቢያ በኢትዮጵያ ጥያቄ መዘጋቱን ይፋ አድርገዋል። በዓለም አቀፍ ደረጃ በውጭ ግንኙነት ፖሊሲዎች ላይ የሚያተኩረው ፎሬን ፖሊሲ መጽሔት ያነጋገራቸው ኤክስፐርቶች የድሮን ጣቢያ መዘጋት የአሜሪካንና የኢትዮጵያ መንግስታትን ወዳጅነት እንደሚጎዳና እያሻከረ እንደሚሄድ እየገለጹ ሲሆን የአሜሪካ ባለስልጣናትም ጣቢያው በኢትዮጵያ ጥያቄ መዘጋቱን ዘግይተው ይፋ አድርገዋል። በመጨረሻም ከሁለት ሳምንታት የአየር ላይ መቋረጥ በኋላ ኢትዮጵያ ሳተላይት ቴሌቪዥን ወደ አገር ቤት የሚያደርገውን ስርጭት በአዲስ መልክና በተለያዩ ሳተላይቶች መጀመሩን አስታውቋል። የሳምንቱ ዜናዎች በዚህ ተጠናቀዋል።
ሰላማዊ ሰልፍ ጥሪ ከሁለት ወር በላይ የፈጀ የኦሮሞ ወጣቶችና ገበሬዎች በሰላማዊ መንገድ የመብት ጥያቄ አንግበው ሲነሱ ጭካኔና አረመኔያዊነት በተሞላ ሁኔታ በጥይት ተደብድበው ሲገደሉና በጨካኙ አጋዚ ጦር ተደብድበው አካላቸው ሲጎዳ ብሎም በእስር ቤት ሲወረወሩ በጋራ ከነሱ ጋር ቆመን ይህን ሁሉ የሚያደርስባቸውን የወያኔ ስርዓት ከስር ተነቅሎ መጣል አለበት ለማለት በስዊድን የኦሮሞ ማህበረሰብ ጃንዋሪ 22 ቀን 2016 ዓ.ም ተመረጠ በስቶኮልም ከተማ ሰላማዊ ሰልፍ አዘጋጅቷል። ከዚህም በተጨማሪ ወያኔ እስከዛሬ ህዝብን ከፋፍሎ ተራ በተራ መፍጀቱ ማብቃቱን ለማሳየት አብረን ቆመን የኦሮሞ ገበሬዎች ከመሬታቸው መፈናቀል፣ የአማራው ገበሬዎች ከመሬታቸው መፈናቀል፣ የጋምቤላ ገበሬዎች ከመሬታቸው መፈናቀሉ አልፎ ተርፎም የኢትዮጵያን መሬት ቆርሶ ለሱዳን መስጠቱን መቃወም የሁሉም ኢትዮጵያዊ ጥያቄና ግዴታ ነው ብለን ስለምናምን አብረን መቆም አለብን እንላለን። ሁሉም አብሮ ቆሞ ለወያኔ እንቢ ከመለት ሌላ አማራጭ የለውም። ስለዚህ በሀገሪቱ የሚነሱ የመብትና የነጻነት ጥያቄዎች ያገቡናል የምትሉ የፖለቲካ ድርጅቶች፣ የሃይማኖት ድርጅቶች፣ የብሔርና የብሔረሰብ ድርጅቶች፣ የተለያዩ ህዝባዊ ማህበራትና ግለሰቦች በዚህ በጃንዋሪ 22 በሚዘጋጀው ሰላማዊ ሰልፍ ላይ እንድትሳተፉ ባክብሮት ተጠርታችኋል። የሰላማዊ ሰልፉ ቦታና ሰዓት በቅርብ ጊዜ ይታወቃል ይገለጻል። የኦሮሞ ማህበረሰብ በስዊድን
wanu magire de yomni lakki alaganakam lakki ajruto lakki abidena lakki agarato wanu magodana arkuma warkamna arkuma waliyamna afani waltana bilisuma kafna bilisuma funa ya samiya bocha sinama kenneti ya dakshina bocha tutto canna case namana gante girapuna kadame bullon kadame unu patta kamin da chiton sina malata o kantiya ta ta sina nata mukahoda timukni bala kabu mukasil ke timukni bala kamne go fe kiya il madira na magala pati sab sina kamne ila pakotu gimbata fe so choko siloini nalo lu undura dura so arka nunca venia yo
ተናስተልኝ
ተናስተልኝ ተናስተልኝ
ማልበል ጌታዬ ከየት ነው በመጀመሪያ ደረጃ
ዘለኔ ዘለኔ ፈጣጥላሽ ከዚህ ከዩኪ ነው
ኦኬ የደወልኩበት ምክንያት
የደወልኩት አሁን የተላለፈውን ጥሪ በሚመለከት እኔ ያለሁበት ንቅናቄ አለ የስቡን ሰባት ያለውን አቋም ለማግለጽ ነው ያል ነው
ኦኬ ይከተሉ ጌታዬ
ኦኬ አሁን በቀረበው ጥያቄ መሰረት ንቅናቄያችን በአገራችን ጉዳይ ላይ ከማንኛውም አይነት ፖለቲካ ድርጅት ከየትኛውም አይነት ሲቪል ማህበርና ከተለያዩ ተቋማት ጋር ለመስራት ሙሉ ፈቃደኛ ነው። የቀረበውን ጥሪ ተቀብለን አብረን ለመስራት ፈቃደኞች ነን።
ኦኬ።
ይሄ እንዳለ ሆኖ ግን አንድ ነገር ማስተላለፍ እንፈልገው አሁን ጥሪ ያቀረቡት ወገኖቻችን በዚሁ አካባቢ ሲዩድን ውስጥ በኢትዮጵያ ዲሞክራሲ ማፈትህ ጉዳይ ላይ የሚንቀሳቀስ የኢትዮጵያ ዲሞክራቲክ ፎረም እንደዚሁ የጋራ ተቋሙ እንድናደርግ ጥሪ አቅርቦልን ጥሪን ተቀበለናል። ፎረሙ ለተለያዩ ድርጅቶችና ሲቪክ ማህበራትም እንደዚህ ጥሪ እንደነበረለት በጽዋልና በጽዋል ነበርና እንደው ባንዴ ተሰብስበን አድርገን በጋራ በእናደርገው ጥሩ ነው የሚል ሐሳብ አለ። ይሄን ግን ምንም ሲያስቀምጥ
እንግዲህ ይሄንን እንዲመልሱላችሁ የሚችሉት እነሱ ናቸው። ግን ከማስተዋቂያቸው ላይ እንደተረዳነው ከሆነ የጠሩት በጋራ ሆነን የኢትዮጵያን ችግር በጋራ መፍታት አለብን ነው የሚሉት። አማራውን ለብቻው፣ ኦሮሞውን ለብቻው፣ ጋምቤላውን ለብቻው መደብደቡ ይቅር፣ በጋራ ሆነን የኢትዮጵያ ጥያቄ የሚያገባን በሙሉ ባንድ ላይ ባንድ መሆናችን እናሳይ ነው የሚሉትና ኢትዮጵያ ሬዲዮ ይሄን በተመለከተ እጅግ በጣም የሚያስደስትና ስንጠብቀው የነበረ አካሄድ ነው። አረማመዱ ሄዱ ደስ የሚል ነው ባይነንና ውጤቱ ጥሩ ይሆናል ብለ ተስፋ እናደርጋለን። እናንተም ይሄንን ማስተዋቂያ ሰምታችሁ ባስቸኳይ ሪአክት ማድረጋችሁ ሊያስመሰግናችሁ ይገባል። በቀጥታ ግን ይሄንን ጥሪ ያቀረበው የኦሮሞ በስዊድን የኦሮሞ ህብረተሰብ ያዳምጣሉ ብለን ስለላኩት ማስተዋቂያውን ያዳምጣሉ ብለን ተስፋ እናደርጋለን። በሚቀጥለው ሳምንት እንደምንም ብለን እነሱን ለማቅረብ እንሞክራለን። ግን ጥሪያቸው ኢትዮጵያዊን በሙሉ ነው። መጀመሪያ ጊዜ ነው ይሄንን የሰማሁትና ይሄ ትግል ችግርና ትግል ወደ አንድ እንዳመጣንና አንድ በዛች ሀገር ውስጥ በዛች ጃንጥላው ስር የምንኖር አንድ ህዝቦች እንደሆንን የተለያየ ሃይማኖት የተለያየ ዘር ባህል ቢኖረንም ለብዙ ሺህ አመታት አብረን ኖር መሆናችንን ሁሉም ተደርቶ በጋራ ለመስራት የተነሳ በመሆኑ በጣም ነው ኩራት የሚሰማንኛም ደስ ነው ያለን። ይቀጥላል ብለን ተስፋ እናደርጋለን። እንግዲህ ሌላውም ኢትዮጵያዊ በሙሉ በአጠቃላይ ዘር ሃይማኖት ጾታ ሳይል ትንሽ ትልቅ ሳይል ይሄንን ጥያቄ በጋራ ይዞ በጋራ እንጠልጥሎ ይቀጥልበታል ብለን ተስፋ እናደርጋለን። ጌታዬ በጣም እናመሰግናለን። በተለይ ባጭር ጊዜ ውስጥ ይሄን ሰምታችሁ ሪአክት በማድረጋችሁ
በጣም እናመሰግናለን። በእኛ በኩል
ጤና ይስጥልን። ሃሎ ተናስተልን
ተናስተልን
ማልበል ጌታዬ ከየት ነው?
ሚሊዮን ነኝ ከዚሁ ከስዊድን ነው። ያው
ተናስተልኝ አቶ ሚሊዮን
እንደምናችሁ ሰላም ናችሁ? አሁን እኮ ሬዲዮናችሁን እየተከታተልኩ ነበር መንገድ ላይ ሆነም ያው
በጣም ጥሩ
አፕል በአፕሊኬሽናችሁ እየሰማችሁ ነበርና
ማስተዋቂያውን
ሰማው። በኋላም አቶ ዘለሌ የደወሉትንም ሰማው። በርግጥ እኔ አሁን መናገር ፈልገው አቶ ዘለሌ ድንሽ ተጠቆም አርጎታል።
ኦኬ
የኢትዮጵያ ዲሞክራቲክ ፎረም
ኦኬ
ይሄንን ሁኔታ ለማመቻቸት ጥረት ያደረግን ነበር። በርግጥ ሁሉንም አላናገርንም።
ኦኬ
ግን ያው በሐሳብ ደረጃ እንደዛ ያሰብን ነበር። እነሱ ይሄንን አድርገዋል። በጣም ነው ደስ ያለን። እና ያለንን አባላትም ሌሎችንም ቀስቀሰን ሌሎች ማህበራትና ሌሎች ድርጅቶችንም በጋራ አርገን ለመውጣት ፍላጎታችን እንደሆነ ለመግለጽና ደስታችንን በቦታውም በማንኛውም መልኩ እንደምንተሳተፍ ለመግለጽ ነው።
በጣም በጣም ጥሩ ሐሳብ ነው ይመስለኛል። እነሱም ደስ ይላቸዋል ብለን ነው የምንገምተው። ግን አንድ የገረመን ነገር ከዚህ በፊት ብዙ ሰላም ሰልፎች ይጠሩ ነበር፣ ትብብርም ይጠየቅ ነበር። ግን እንደዚህ በአንድ ጊዜ ሪአክት አድርገው ሌሎቹ ድርጅቶች ሰላም ሰልፍ የጠራውን እንትን ጥሪ ሰምተው ወዲያው ይመልስ የሰጡ በሬዲዮ በቀጣል አልገጠመኝም። ምንድነው የሆነበት ምክንያት? የኦሮሞ ማህበረሰብ በቀጥታ ኢትዮጵያኖችን አፕሮች ስላደረገ ነው? በተጨማሪ ችግሩ ከባድ ስለሆነ ነው? ምንድነው እንደዚህ በአንድ ጊዜ የኢትዮጵያ ድርጅቶች መልስ በቀጣል ሰጡ የተገደዱበት ምክንያት ምን ይመስላል?
ይሄ እውነት ለመናገር በመጀመሪያ ደረጃ አሁን ያለው የኢትዮጵያ ወቅታዊ ሁኔታ ነው። በኦሮሚያ አካባቢ ያለው እንቅስቃሴ የሚደርሰው ጭፍጨፋ የሁላችንንም ልብ የሚነካ ነው። ይሄ ዘር ወይም ምናምን የሚያስፈልገው አይደለም፣ ሰው መሆን ብቻ ነው ይሄንን ለመቃወም። ሁለተኛው ደግሞ ከዚህ በፊት የነበረን ሩጫ አንድ ጠላት ይያለን ግን በተናጥል ከዛም አልፎ እርስ በርስ የመጋጨት ነገር ነበር። ይሄ ጠቦ ሁላችንም የጋራ ቤታችን ነው፣ ግን ሁላችንም መብታችን ሊከበር ይችላል፣ በጋራ ልንኖር ይችላል፣ በጋራ ልንታገል ይችላል የሚል ሐሳብ ሲመጣ ይሄ ነው የሚፈልገው። ሁላችንም ልብ ውስጥ የነበረ ነው ይሄ ነው ማሰበውና የኦሮሞ ማህበረሰቦችም በዚህ ደረጃ መጣው ይሄን ያህል እንደዚህ አይነት ጥሪ ካደረጉ እኛ ማድረግ ያለብንን ሁሉ እናደርጋለን። ያው በጣም ደስተኛ መሆናችንን ለመግለጽ ነው።
በጣም በጣም ጥሩ ሐሳብ ነው። ትንሽ የሚያሳዝነው ምንድነው 28 አመት ፈጀብን እዚህ ደረጃ እንኳን ለመድረስ። የሚቀጥለውን ያሳምርልን ነው የሚባለው። ያለፈው ምንድነው እሱ ላለፈው ክረምት ቤት አይሰራም ነው የሚሉት የሀገራችን ሰዎች ሲተረቱ። ስለዚህ ወደፊቱ ላይ ማተኮሩ ይሻላል። ለማንኛውም ግን እስቲ አቶ ሚሊዮን አንድ ብዙ ኢትዮጵያኖች ጋር ብዙ ነገር ቀልድ አለ። ድሮ ሚሊዮን ሲባል ኢትዮጵያ ውስጥ ትልቅ ነገር ስለሆነ ነው ሚሊዮን ተብሎ ስም የሚጠራው። አሁን ሚሊዮን ቀርቶ ሚሊያርድ ሊባል ነው። የሀገሪቱ የገንዘብ ሁኔታ ኢንፍሌሽኑ ከመጠን በላይ ስለሆነ ሚሊዮን ብዙም ኮንቴን የሚባል አይደለም፣ ሚሊያርድ ነው። ስማቸውን መቀየር ይጀምራሉ ይባላል። እንዴት ነው እርስዎ እንዴት ያስባሉ?
እንግዲህ ቤተሰቦች ያውጡልኝ ስም ነው፣ ምናልባት ያሻሽሉልኝ እንደሆነ።
መልካም ቀን ጌታዬ፣ መልካም ቀን።
ባይ ባይ።
እኛም በመግደል ቆዳችን ለፍሶ ስበላን ወያኔ የገዛ ቤቴ መከራይ ኮበዛ መች ነው መዳኔ ወገኔ ድረስልኝ ወጋጋኝ ወያኔ እስቲ በቃ በሉ አንዱ ስበላ አንዱ ማየት የማይቀር መስቀል ማንም ጋር ይመጣል የታረከው ወይ ያ ቆንጆ ባህል የወንድም ይበደል ነግበነ ማለት ወገኔ ድረስልኝ ወጋጋኝ ወያኔ ከዱራራው ይስመኝ ተማሪ ያገር አይን ነው ካይንም ብለን መቼ ቻለ ሆዱ የሽማምን ተንኮል ሲያነሱ ጥያቄ ሲያቀጣጥሉ አብዮት ጥይት አልነበረም የዛሬ 50 አመት ወገነ ድረስልኝ ወጋጋኝ ወያኔ ዛሬ ግን ጥይት ነው የሰፊው ጥያቄ ላምባገነኑ ሽብር ነው የህዝቡ ንቅናቄ ካለበት ተነስቶ ቢይዝ እጅ ለእጅ ህዝብ ያሸነፈም መንግስት ይወርቃል እንጂ ወገኔ ድረስልኝ ወጋጋኝ ወያኔ አንተ የተማርከው ዩኒቨርሲቲ የገባ ያጋዚ ወታደር ከጫካ እየመጣ ከትምርት ገበታ በግድ ያስወጣ እሱ በጨበጠው ዲሞክራሲው ነምጣ ወገኔ ድረስልኝ ወጋጋኝ ወያኔ መንግስት ማለት ትርጉሙ ከህዝብ ለህዝብ የቆመ የዘመኑ ሽፍታማ በመንግስት ስም የቆመረ በትምርትና ነት ቦታም ቦምብ እየወረወረ አፉን ማርቀብቶ የሰላም ዘማሪ የማንንን ስም ያጠፋል እሱ ነው እንጂ አሸባሪ የማንንን ስም ያጠፋል እሱ ነው እንጂ አሸባሪ ዳንኤል ባሪሶሬሪ ታህሳስ 27 ቀን 2008 ዓ.ም ተመረጠ ቾኮ ብርማዱ ማሎ ኢንቱሪኒ ቼክ ይራቲ ነቀልቴ ወያኔ ገረዱራሴኔ ዱቢን ገረዱቤ ጃኖይ ፊደርጊኑ ከነሉትንፍኔ ኩኖኑ አጄሳ ጎጋኬ ነውፈቴ ቼክ ይራቲ ወያኔ ነኛቴ ኢሳ ተኮኛ ተማ እረት ዳዋቹ ከኦልት መስቀላ ነሙይ ሃንቀቱ ኤሰኬት ሜአዳ እሲ በበረዱ ዮቆሞ ሜዳሙ ከይቲን ብርማቱ ምቹኮ ብርማቱ ማሎ ኢንቱሪኒ ኬኪ የረቲ ነቀልቴ ወያኔኒ ባራታ ኢጃቢያ ሳኑ ኢሳቀሮ አትብራን ደባርቱ ደባወራንጎ ጋፊሮ ካስቱ ወራክሳ ፊኒንሳ ራሳ ሳዮንቱሬ ዴቢን በረሸንተማ ምቹኮ ብርማቅዱ ማሎ ኢንቱሪኒ ኬኪ የረቲ ነቀልተ ወያኔኒ አራሞ ራሳሳ ዴቢን ሰበበላ ደንበሊን ውመታ ማሊ ፍሮርኬሳ ኢዶ ጅሩ ከኤ ሀርከ ወልቀበቴ ውመኒ ሞአሙ ሞቱመኩ ፈመሌ እቹኮ ብርማዱ ማሎ ኢንቱሪኒ ኬኪ የረቲ ነቀልቴ ወያኔኒ አትናማ ባሬ ዩኒቨርሲቲ ሴንቴ ወልቶኒ አጋዚ የቦሶና ዱፍቴ barumsa kee tirraa yoo si ari'atte madaala waan qabattu dimokiraasiif kaatee jechuu koo birmadhu maaloo hin turini qe'ee kiyyarratti naqalte wayyaaneeni hiikkaan mootummaa uummataan uummataa fi erga dhiyoo kana shiftaan mo'ee bulchuu fi mana barnootaatiif kadhaatti boombii dadarbatee shororkeessaa eenyu matuma isaa malee shororkeessaan eenyu matuma isaa malee. Daaneel Bariisoo Hareeriitiin Amajjii jaha bara 2016.
Aragariam,
ሻው መጀመሪያ አሜሪካ ለምን 40 ምንጭ ሰው አልባ አይሮፕላን ማስነሻ ጣቢያዋን መተው አስፈልጋት? ከሳዲቅ አህመድ። ወደ ዓለም አቀፉ የዲፕሎማሲ መንደር ቀረብ ቀረብ ማለት ከጀመሩ ወራት ተቆጥረዋል። ከሃያላኑ ሀገራት ጋር የቀጥታ ሳይሆን የእጅ አዙር የዲፕሎማሲ ጉዞን ሳይጀምሩ አልቀሩም የሚሉም አሉ። በጠመዝማዛው መንገድ የሚጓዙት የዲፕሎማሲ ጉዞ ከሚፈልጉበት ቦታ እስኪያደርሳቸው ድረስ እንብዛም አትኩሮት አልሳቡም። እርሳቸው ግን እየተጓዙ ነው። ፕሬዝዳንት ኢሳያስ አፈወርቂ አሜሪካ 40 ምንጭ ውስጥ ያላትን የሰው አልባ አይሮፕላን ማብረሪያ ጣቢያ መጠቀም ማቆሟን ታወቀ። በሶማሊያ ያሉትን አልሻባቦች ለማጥቃት አሜሪካ እንደ ኢሮፓውያን አቆጣጠር ከ2011 ዓመተ ምህረት ጀምሮ ተጠቅመበት የነበረውን የሰው አልባ አይሮፕላን ማስነሻ ጣቢያ መጠቀም ማቆሟን አሶሺየትድ ፕሬስ አዲስ አበባ ያለውን የአሜሪካ ኤምባሲዋ ዋቢ አድርጎ ዘግቧል። ዴቪድ ኬኔዲ የተባሉት የኤምባሲው ቃል አቀባይ ለአሶሺየትድ ፕሬስ በኢሜይል በላኩት መልእክት ሁለቱ ሀገራት ባደረጉት ስምምነት አሜሪካ በአርባ ምንጭ የምታደርገው ቆይታ አስፈላጊ አይደለም። የኤምባሲው ቃል አቀባይ ይህንን ቢሉም የኢትዮጵያና የአሜሪካን ግንኙነት የሚከታተሉ ባለሙያዎች ክስተቱ አሜሪካ የፖሊሲ ለውጥ ማድረግ መጀመሯን አመላካች ዱካ ሊሆን ይችላል ሲሉ ይጠቁማሉ። ለጋሽ ሀገራትና ፍላጎታቸው የቀድሞ የአሜሪካ ፕሬዝዳንት ጆርጅ ቡሽ ሽብር ፈጠራን የመዋጋት ዘመቻ ማወጃቸው የሚዘነጋ አይደለም። ኢትዮጵያ የዚሁ ሽብር ፈጠራን የመከላከል ሚና ተሰጥቷት በመላሹ ከለጋሽ ሀገራት ድጎማን ስትቀበል መቆየቷ ይታወቃል። መረጃዎች እንደሚያመላክቱት አሜሪካ ለኢትዮጵያ በደንብ አርጋ ትለግሳለች። በ2800 እንደ አውሮፓውያን አቆጣጠር አሜሪካ ለኢትዮጵያ 969 ሚሊዮን ዶላር ለግሳለች። በ2009 ደግሞ 916 ሚሊዮን ዶላር፣ በ2010 የለገሰችው ወደ 513 ሚሊዮን ዝቅ ማለቱ ይታወቃል። አሜሪካ ኢትዮጵያን የምትለግሰው አገሪቷ ውስጥ የሚከሰተውን የድርቅና የረሃብ አደጋ ለመከላከል፣ ድህነትን ለማቋቋም፣ ለመልካም ማስተዳደር፣ ማህበራዊ ሁኔታዎች ላይ ያሉ መመሪያዎችን ለማሻሻልና ለወታደራዊ ስልጠና መሆኑን መረጃዎች ያመላክታሉ። የሰብአዊ መብት ተሟጋች የሆኑ ድርጅቶች ኢትዮጵያ ውስጥ ከፍተኛ የሆነ የሰብአዊ መብት ረገጣ በመኖሩ አሜሪካና ሌሎች ለጋሽ ሀገራት የሚለግሱትን የገንዘብ የአገሪቱን ዜጎች ህልውና አደጋ ላይ የሚጥል መሆኑን ያስጠነቅቃሉ። አኩሪ ስራን ስሪ ወይስ ሰሪ ወይስ ሽብርን ፈጣሪ? የአሜሪካው ፕሬዝዳንት ባራክ ኦባማ በሐምሌ 227 ወደ ኢትዮጵያ በተጓዙበት ወቅት ኢትዮጵያ ሽብር ፈጣራን በመከላከል ጽኑ የአሜሪካ አጋር ናት፣ ኢትዮጵያውያን ጠንካራ ተዋጊዎች ናቸው ማለታቸው ይታወሳል። ኦባማ ይህንን ቢሉም የኢትዮጵያ መንግስትን የሚቀናቀኑ ቡድኖች በህዝባዊ ወያኔ ሐርነት ትግራይ የሚመራው መንግስት ሽብር ፈጠራ በሶማሊያ ውስጥ እንዲስፋፋ ከአልሻባብ ጋር ግንኙነት ያደርጋል፣ የሶማሊያን የጦር አበጋዞች ያስጠቀ ሽብር ፈጠራን መነገጃ አድርጓል፣ የኢትዮጵያ ወታደሮችን ሶማሊያ እየላከ ያስፈጃል ሲሉ መንግስቱን ተጠያቂ ያደርጋሉ። ጄኮብ ጁማ የተባሉ ኬንያዊ ቱጃር በመጋቢት 25 2007 ዓ.ም በትዊተር ገጻቸው ላይ በለቀቁት መረጃ የኢትዮጵያ መንግስት አሸባሪውን አልሻባብ ያስታጥቃል፣ አዲስ አበባ ለአፍሪካ ቀንድ አለመረጋጋት ተጠያቂ ናት፣ የኬንያው ፕሬዝዳንት ኡሁሩ ኬንያታ የአፍሪካው ህብረትና የተባበሩት መንግስታት ድርጅት የኢትዮጵያ መንግስትን እንዲመረምሩ ግፊት ማድረግ አለባቸው ብለው ነበር። የቱጃሩ መረጃ አነጋጋሪ ሆኖ መሰንበቱ ይታወሳል። ለኢትዮጵያ መንግስት ቅርበት ያላቸው መገናኛ ብዙሃን ጉዳዩን ለማስተባበል ሲሯሯጡ መታየታቸው የሚዘነጋ አይደለም። የእጅ አዙር ዲፕሎማሲ በህዝባዊ ወያኔ ሐርነት ትግራይ የሚመረው የኢትዮጵያ መንግስት ተቀናቃኝ አጎራባች አገራት ስለመጡበት ለምዕራቡ አገራት የሚኖረው ስልታዊ አጋርነት እየቀነሰ ነው በማለትም የሚገልጹም አሉ። የአሜሪካ ስልታዊ አጋር የሆኑ የባህረ ሰላጤው ሱኒ ሙስሊም አገራት የአሰብ ወደብን መገልገያ ለማድረግ መወሰናቸው አነጋጋሪ ሆኗል። በአሜሪካ የውጭና የዲፕሎማሲ ጉዳዮች 38 ዓመታትን ያገለገሉት አምባሳደር ሄርማን ኮን በአፍሪካ ቀንድ እየተከሰተ ስላለው ፈጣን ለውጥ በታህሳስ 18 2008 ዓ.ም በግል ገጻቸው ላይ ጽፈው ነበር። እናንተ አቢሲኒያውያን ሆይ ብለው የተጣሩት አምባሳደር ካህን እናንተ አቢሲኒያውያን እርስ በርስ ግጭት ስትጣሉ ስትጫጫሁና ሳትነጋገሩ የባህረ ሰላጤው መንግስታት ምሳችሁን እየበላባችሁ ነው ብለው አስጠንቅቀዋል። ካህን አክለውም የተባበሩት አረብ ኤሚራት አይሮፕላኖች ከአሰብ ያለማቋረጥ መንቀሳቀሳቸውንና ሳዑዲ አረቢያ በአሰብ ላይ የ50 ዓመታት ኪራይ መውሰዷን አመልካች ሪፖርቶች መኖራቸውን ገልጸዋል። የባህረ ሰላጤው የሱኒ ሙስሊም አገራት በየመን በኩል ያለውን የኢራንና የሺአ መስፋፋት ለመከላከል ኤርትራ ላይ አትኩሮት ማድረጋቸው የሚታወቅ ነው። እነዚህ በነዳጅ ዘይት ገንዘብን ያካበቱ አገራት ከአሜሪካ ጋር ስልታዊ አጋሮች ናቸው። ከአሜሪካ ጋር በኢኮኖሚያዊና በወታደራዊ ግንኙነት የውዴታ ግዴታ ቁርኝት አላቸው። ወደ አሰብ መዘንበላቸውና አሰብን መከራየታቸው ያለ አሜሪካ ይሁንታ በራሳቸው ፍላጎት ብቻ የተደረገ ነው ለማለት አያስደፍርም። ሽብር ፈጠራን ለመከላከል በሚል መርህ በሳዑዲ አረቢያ የሚመራ የ34 አገራት ጥምር ጦር በታህሳስ 2008 ተመስርቷል። ይህ ጥምር የጦር የኪራዩን የአሰብ ወደብ አይጠቀምም ማለቱ አስቸጋሪ ነው። የጥምር ጦሩ ዓላማ አይሲስና ሌሎችን በእስላም ስም የተነሱ አሸባሪዎችን ማመናመን መሆኑ እየተነገረ ነው። የአገራቱ ጣምራ ጦር የተዋቀረው ለፕሮፓጋንዳ ካልሆነና ዓላማው ተግባር ላይ ከዋለ አይሲስ ብቻ ሳይሆን በሶማሊያ ያለውም አልሻባብ የጣምራ ጦሩ ተጠቂ የሚሆንበት እድል የሰፋ ነው። ስለዚህ አሜሪካ ለምን አርባ ምንጭ ላይ የሰው አልባ አይሮፕላን ማስነሻ ይኖራታል? ስልታዊ አጋር የምትላቸውን አገራትን በእጅ አዙር ከመጠቀም ምን ይከለክላታል? ለምን የጠገበውን አሳማ ህዝባዊ ወያኔ ሐርነት ትግራይን ማለት ነው ትቀልባለች? ለአሜሪካ በእጅ አዙር የተራበችውን ኤርትራ ማብላት አይሻላትም? ፕሬዝዳንት ኢሳያስ አፈወርቂ ለምን በአንድ ዓመት ሁለት ጊዜ ወደ ሳዑዲ አረቢያ የተጓዙ? ፕሬዝዳንት ኢሳያስ አፈወርቂ መጀመሪያ በሚያዝያ 2008 ወደ ሳዑዲ አረቢያ በመጓዝ ከአገሪቱ ንጉሥ ሰልማን ቢን አብድል አዚዝ አልሱዓድ ጋር መገናኘታቸው በአረቡ ዓለም በሰፊው የተዘገበ ቢሆንም ኢትዮጵያውያን እምብዛም አትኩሮት የቸሩት አይመስልም ነበር። ኢሳያስ አፈወርቂ ዳግም በታሳስ 2008 አድማጮቻችን እነዚህ አመተ ምህረት የኢትዮጵያ አቆጣጠር ናቸው በታሳስ 1028 ወይም በዲሴምበር 2015 ማለት ነው በአውሮፓ ወደ ሪያድ ሳዑዲ አረቢያ የሁለት ቀን የሥራ ጉብኝት ለማድረግ ማቅናታቸው በአገራቱ መካከለ የተበቀ ስልታዊ ግንኙነት መመስረቱን አመልካች ነበር የኢሳያስን የሳዑዲ ሁለተኛ ጉዞ ተከትሎ ኤርትራ ጣምራ የ34 ጦር አገራትን ኃይል ያለምንም ቅድመ ሁኔታ እንደምትደግፍ ከሀገሪቱ የውጭ ጉዳይ ሚኒስትር የወጡ መረጃዎች አመላክተዋል ህወሓት መራሹ የኢትዮጵያ መንግስት ለጸረ ሽብር ተግባር ከለጋሾቹ እርዳታ የሚቀበልበት አልሻባብ የጣምራ ጦሩ አባልና ደጋፊ በሆኑ አገራት ተከቧል ሶማሊያ ጅቡቲና ኤርትራ ጣምራ ጦሩን ደጋፊ ናቸው ስለዚህ አሜሪካ ለምን የሰው አልባ አውሮፕላን ማስነሻዋን 40 ምንጭ ማቆየት ያሻታል ማስጠንቀቅና ልመና በጋምቤላና በኦሮሚያ ያሉ አርሶ አደሮችን ያፈናቀለ መሬትን ለሳውዲ አረቢያና ለሌሎች ሀገራት ሲያከራይ የነበረው የኢትዮጵያ መንግስት አስመራም ተመሳሳይ ስራ በመጀመሪያ ደስተኛ ለመሆኑን እየገለጸ ነው በባለፈው የህዳር ወር መገባደጃ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ሳውዲ አረቢያና የተባበሩት አረብ ኤሚሬቶችን ማስጠንቀቃቸው ታውቋል ለሀገር ውስጥ ጋዜጣ ቃለ መጠይቅ ሲሰጡት ኃይለ ማርያም ደሳለኝ በአሰብ ወደብ ላይ የሚያደርጉትን እንቅስቃሴ ተከትሎ ኢትዮጵያ ለሚኖራት ምላሽ ኃላፊነቱን ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ይሸከማሉ ብለዋል የጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ማስጠንቀቂያ ሳይሻር በከፍተኛ የኢትዮጵያ መንግስት ባለስልጣናት የሚመራ የልዑካን ቡድን ወደ ተባበሩት አረብ ኤሚሬቶች በታሳስ 23 ቀን 2008 ማለትም በዲሴምበር 2015 በመግባት አቡ ዳቢ ፎንድ ፎር ዴቨሎፕመንት የሚባል የተራድኦ ድርጅት ዘንድ በማምራት በሁለትዮሽ የእድገት የማዕወለ ንዋይ እና የእርዳታ ጉዳዮች መነጋገራቸው ተዘግቧል እየቀረበ ያለው ለውጥ ህዝባዊ ወያኔ ሀርነት ትግራይ በእጃዙር አሸባሪን መዋጋት የገበያሽ ቅድም ከእጁ እየተፈተለከበት ይመስላል ኤርትራና የ34 ሀገራት ጣምራ ጦር እየተፎካከሩት ነው ስርዓቱ በከፍተኛ አጣብቂኝ ውስጥ ገብቷል ከዚህ አጣብቂኝ መውጣትም እንዳማራጭ ወሰደው የጅምላ ግድያንና እስርን ነው ተሰሚነት ያላቸው ሰዎች አክቲቪስቶች ጋዜጠኞች የፖለቲካ ድርጅቶች መሪዎች ተማሪዎች መምህራንና ሌሎችም የሥርዓቱ ሰለባ እየሆኑ ነው የማሰቃያና የማጎሪያ እስር ቤቶች መሙላታቸው እየተነገረ ነው በጥቅሉ በህዝባዊ ወያኔ ሀርነት ትግራይ የሚመራው መንግስት አይደለም አሸባሪነት ሊከላከል ራሱ አሸባሪ በመሆን ለዜጎች ህልውና ስጋት መሆኑን የኢትዮጵያን ወቅታዊ ሁኔታ መቃኘቱ በቂ ነው አዲሱ የኢትዮጵያ አመት ከገባበት ጊዜ ጀምሮ በተለያዩ ቦታዎች ቦምብ መፈንዳት ጀምሯል በታላቁ አንዋር መስጊድ ውዳሴ መንዙማ ሲያሰሙ በነበሩ ምዕመናን ላይ በታሳስ 1/2008 የቦምብ ጥቃት ደርሷል በጥቃቱም እስከ 18 የሚደርሰው ተጎድቷል ተመሳሳይ የቦምብ ጥቃት በታሳስ 22/2008 በዲላ ዩኒቨርሲቲ ተከስቶ 3 ሰዎች ሲሞቱ 6 መቁሰላቸው ታውቋል ዜጎች በነቂስ ድርጊቱ የህዝባዊ ወያኔ ሀርነት ትግራይ ነው የሚል መግባባት ላይ የደረሱ ይመስላል ይህንኑ ለማረጋጋት እስኪመስል ድረስ ዊኪሊክስ የተባለው የመረጃ አነፋናፊ ድረገጽ በመስከረም 5/2004 የኢትዮጵያ መንግስት ራሱ ቦምብ አፈንድቶ በኤርትራና በኦነግ እንደሚያላክክ አዲስ አበባ ከሚገኘው የአሜሪካ ኤምባሲ አፍትልኮ የወጣ መረጃን ዋቢ በማድረግ ለዓለም ህዝብ አሳውቋል ታዲያ ህወሓት ወራሹ መንግስት እንደምን በጸረ ሽብር ዘመቻ ሁነኛ ስልታዊ አጋር ሊሆን ይችላል ከብሔራዊ ጭቆና ወደ ብሔራዊ ድል ህወሓት መራሹ መንግስት በእምነት ጉዳይ ጣልቃ እንደሚገባ ክስ ይቀርብበታል የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ጣልቃ ገብቷል የሚል ለአመታት የዘለቀ ብሶት አለ ኢትዮጵያውያን ሙስሊሞች መጤ አንጃምጥቶ ጫነብን ብለው በመቃወም ዓለም አቀፍ ሰላማዊ ንቅናቄን ጀምረውበታል ህወሓት የአገሪቷን ህዝብ ተቀራምተው ጥቂቶች ሀብታም ሲሆኑ ሚሊዮኖች በድህነት ማቀቁ የሚለው ሮሮ በሰፊው ይሰማል አገሪቱ ውስጥ የተንሰራፋው የረሃብ አደጋ በተፈጥሮ ክስተት የመጣ ቢሆንም የመልካም ማስተዳደር እጦት ረሃቡን እየከፋ እንዲሆን አድርጎታል የሚለው ህዝባዊ ብሶት በሐዘን በሲቃ የሚሰማ ነው የኢትዮጵያን ድንበር ቆርሶ ለሱዳን ለመስጠት የኢትዮጵያ መንግስት መስማማቱ የአገርን ሉዓላዊነት አስደፈረ የሚል ብሔራዊ ቁጭትን ፈጥሯል በአገሪቷ ላይ የተንሰራፋው የመሬት ቅርምት ዜጎች በጫንቃቸው ላይ ሊሸከሙት ከሚችሉት በላይ ሆኖ እየተንገፈገፉበት ነው የኦሮሞ ተማሪዎች መሬቴን አላስነጥቀም የሚለው ንቅናቄ አገራዊ ሆኖ ስርዓቱን ለመናት የበቃ ነው። ህወሓት ይህንን ሰላማዊ ንቅናቄ ለመቀልበስ በሰላማዊ ዜጎች ላይ አጋዚ በሚባለው ቅልብ ጦሩ የሚወስደው ዘግናጅ እርምጃ ህዝቡ ወደ ህዝባዊ እንቢተኝነት እንዲያመራ ያደረገው ነው። ወልቃይት ጸገዴው ተገድጄ ትግራይ ውስጥ ተካለልኩ ወደ አማራ ክልል ልመለስ በማለት የማንነት ንቅናቄን ጀምሯል። የጎንደሩ ገበሬ በደሙ የዋጀው መሬት ለሱዳን ሊሰጥ በመሆኑ እንብኛ ሻፈረኝ ብሎ እየተነሳ ነው። አኝዋኩ መሬቴ ለባዳን ተሽጦ በግፍ ተገደልኩ በግፍ ተፈናቀልኩ ይያለ ነው። አርበኞች ግንቦት 7 በጦርነት ህወሓት መራሹ መንግስት እጥላለሁ ብሎ እየተዋደቀ ነው። ብሶት የማይሰማበት የኢትዮጵያ ክልል የለም። ዜጎች ህዝባዊ ወያኔ ሀርነት ትግራይ ለ25 ዓመታት ባንሰራፋው አምባገነናዊ ስርዓት ተንገፍግፈዋል። የማይቀር ህዝባዊ እንቢተኝነት ከፊት ለፊት ተጋርጧል። አሜሪካንም ሆነች ሌሎች አያላን ሀገራት ለህዝባዊ ጩኸት ጆሮ ዳባ ልበስ ያለውን ህዝባዊ ወያኔ ሀርነት ትግራይ ጣል ጣል ቢያረጉ አይገርምም። የሚገርመው ከማይታወቅ መልአክ የሚታወቅ ብለው በህወሓት ላይ ተስፋ ቢያረጉ ነው። አሜሪካንም ሆኑ ሌሎች በኢኮኖሚ የበለጸጉት አገራት ቅድሚያ ለብሔራዊ ጥቅማቸው ነው የሚሰጡት። አገራቱ ብሔራዊ ጥቅማቸው ህወሓት ጋር አለመኖሩን ቢረዱትም ያችን የመጨረሻዋን ሰዓት የሚጠብቁ ይመስላል። ታዲያ ውድና ጠቃሚ የጦር መሳሪያዎቻቸውን ወደ ሌላ ቦታ መውሰዱ መጨረሻው እየጀመረ አይመስለንም? የመጨረሻው መጀመሪያ። ለማንኛውም ልብ ያለው ልብ ይበል።
Asmara, asmara, asmara.
የዛሬው ፕሮግራማችን ሊፈጸም አንድ ሁለት ሶስት ደቂቃዎች ቀርተዋል። በሚቀጥ ሳምንት ፕሮግራማችን እስከምንገናኝ ድረስ ጤና ይስጥልን የምንላችሁ እኔ አህመድና
ግሩም።
ጤና ይስጥልን እስከ ሳምንት። መልካም ሳምንት።
ማቃን አመን ተርቢ ነቀነቀ ካገሬ ድንበር ላይ የማርነኝ ነቅነቅ Yeah.